ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አመሻችሁ። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀመረ።
በእኛ በ12ታችን መካከል 2-3000 ሰው ድረስ ሰራተኞች አሉ። ከዛ ደግሞ ኢንፎርማሊ የሆነ አሳራርም አለ በፍሪላንሰር ምናምን የሚባሉ ታዲያ ያን ሁሉ ሲደምር 50000 ሰው ያስተናግዳል ዘንድሮ ይሄ ሰክተር።
በኢትዮጵያ ስላለ የሩቅ ስራ ወይም ደግሞ አውትሶርሲንግ በተመለከተ ዘገባ አለ። ሌሎች ጥንቅሮችንም ይዘናል። ኤደን ገረሞ የምሽቱ መሰናዶ በመምራት ንጉሱ ታምሬ ደግሞ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ የዲጂታል እንዲሁም የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። የውጭ ስራ አቅርቦት አውትሶርሲንግ በ1980ዎቹ መገባደጃ ላይ የተጀመረ የስራ ባህል ነው። በዚህ የስራ ሂደት ውስጥ በዋናነት የሚታወቁት ህንድና ቻይና በርካታ ወጣት ባለሙያዎቻቸው ሀገራቸውን ሳይለቁ ለሌላ ሀገራት ድርጅቶች ክህሎታቸውን እንዲሰጡ ማስችሏል። ይህ አሰራር ታዲያ ኢትዮጵያ ውስጥ እንዲስፋፋ ጥረት እያደረገ ስላለ ተቋም ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል።
የውጭ ስራ አቅርቦት በእንግሊዝኛው አጠራር አውትሶርሲንግ በአንደኛው ዓለም ጫፍ የሚገኝ አንድ ድርጅት የሚሰጠውን አገልግሎት ወይንም ሊፈበረክለት የሚፈልገውን ሸቀጥ በሌላ ዓለም ጫፍ ላይ በሚገኝ ክህሎት ያለው ሰራተኛ የሚከውንበት የስራና የንግድ ግንኙነት ነው። ይህ ከአውሮፓውያኑ 1980ዎቹ መጨረሻ ጀምሮ እየተስፋፋ የሚገኝ የስራ ባህል በተለይ እስያውያን ወጣቶች ከሀገራቸው ሳይወጡ ለአሜሪካና አውሮፓ ኩባንያዎች ክህሎታቸውን እንዲሸጡ በማድረግ ረገድ ይታወቃል።
ህንድ ያሉትን ወጣቶች የአሜሪካ ካምፓኒዎች በቅጥር ጀምረው አሁን እነዛ ወጣቶች በአሜሪካ በአይቲ ሴክተር ላይ ትልቅ ሚና አላቸው። ከዛም አልፎ አሜሪካ ውስጥ ብናይ በጣም የሚገራርሙ ትልልቅ ካምፓኒዎች ቴክኖሎጂ የምንላቸው ከመሪዎቻቸው ደረጃ ከህንድ የመጡ ሰዎች ናቸው። ስራ መፍጠርም ብቻ ሳይሆን ኢኮኖሚዋን የቀየረችው ህንድ። ቻይና ደግሞ በማኒፋክቸሪንግ ላይ በዓለም ሁለተኛ ግዙፍ ኢኮኖሚ ያላት በዓለም ቻይና ነች። ስራ መፍጠሩን ብቻ ሳይሆን ሙሉ የሀገርን ኢኮኖሚ ቀይረዋል።
የሰማችሁት ታዲዮስ ተፈራን ነው። ታዲዮስ በተለይ በቴክኖሎጂው መስክ ብቃት ያላቸው ኢትዮጵያውያን ከዓለም አቀፍ አገልግሎት ፈላጊዎች ጋር የሚያስተሳስረው ኤምኤምሲዋይ ቴክ ተቋም ኃላፊ፣ ኢትዮጵያ አውትሶርስ ማህበር ጸሐፊ ነው። ዛሬ ላይ በርካታ የዘርፉን ተቋማት በስሩ የያዘውና በሺዎች ለሚቆጠሩ ወጣቶች አዲስ የስራ ምዕራፍ እንደከፈተ የተነገረለት ማህበር ከ16 ዓመታት በፊት ሲጠነሰስ ኢትዮጵያ ዘርፉ የሚፈልጋቸው መሰረተ ልማቶች በበቂ ሁኔታ ያልተሟሉባት ሀገር እንደነበረች ታዲዮስ ያስታውሳል።
የኢንተርኔት ስፒዱ 56 ኪሎ ቢት ፐር ሰከንድ ቆንጆ ከተባለ በዛን ጊዜ ነበረ። በኃይለኛ ፍላጎት ተጀምሮ ግን እንደተፈለገው ሊያድግ አልቻለም። ካምፓኒያችን ጉዞ ትንሽ አስቸጋሪ ነበር። ኢንተርኔቱን ብቻ ሳይሆን መብራት ግን እንደዛም ሆኖ ስራ ፈጠራም ኦፖርቹኒቲ ወደፊት ሰፊ ይሆናል የሚል እምነት ስለነበረ በትዕግስት ለረጅም ጊዜ ተጉዘናል።
የማህበሩን ጥንካሬና የዘርፉን መስፋፋት ያፋጠነ ክስተት ግን የኋላ የኋላ ተፈጥሯል። በኮቪድ-19 መቀስቀስ ማግስት ለአመታት በብቸኝነት ተይዞ የነበረው የኢትዮጵያ ቴሌኮሙኒኬሽን ዘርፍ ተፎካካሪ አገልግሎት ሰጪ ኩባንያዎችን ማስተናገድ ጀመረ። ኢትዮጵያ ውስጥ የተሻለ ጥንካሬና አድማስ ያለው የኢንተርኔት ትስስር መፍጠር ተቻለ። ይህ በምላሹ ቃል ኪዳን አበባየውን የመሳሰሉ ዓለም አቀፍ ገበያ ላይ ተፈላጊ ክህሎት ያላቸው ወጣቶች በሌላ ዓለም ላይ ካሉ ቀጣሪዎች ጋር በተቀላጠፈ ሁኔታ እንዲግባቡ የስራ ግንኙነት እንዲፈጥሩም አስችሏል። በደንበኞች አገልግሎት ዘርፍ መሰረታቸው አሜሪካ ላይ የሆኑ ድርጅቶችን ኢትዮጵያ ከሚገኘው የስራ ቦታዋ ሆና የምታገለግለው ቃል ኪዳን ከስራ ትስስሩ ያተረፈችውን እንዲህ ትገልጸዋለች።
በጣም ጠቀሜታ አለው። ምክንያቱም እኛ የምናውቀው የአገራችን ላይ ያለው የስራ ሁኔታ ነው። ከሀገር ላይ ታክቤት ግን ውጭ ሀገር ነው ሌላ ቦታ ያለውን የስራ ሁኔታ ማኔጅ ማድረግ እንደምትችል ያስተምራል። እዚህ ሆነ ከብዙ ሰዎች ጋር የመታወቅ ትግል ይኖርሃል። ከብዙ ባህሪዎች ጋር አንድ ላይ ማኔጅ ማድረግ እንዳለብህ ያስተምርሃል። እዚህ ማናውቀው ነገር በትንሹ በጣም እድል ይሰጥሃል።
ናትናኤል ጌታሁን የሶፍትዌር ምህንድስና ባለሙያ ነው። በአሁኑ ሰዓት አሜሪካ ላይ መሰረቱን ላደረገው ኤክሰለሬንት የተሰኘ የቴክኖሎጂ መፍትሄ አፈላላጊ ተቋም ይሰራል። በመሰል ስራ ግንኙነት ውስጥ የተገኘው እድል ያለውን ጠቀሜታ እንዲህ ገልጸዋል።
ድሎች እየሰፉ መጥተዋል። ሎካል ያሉ ስራዎች ላይ በሚሰራበት ጊዜ የሚገኘውም ልምድ የሚገኘውም ኦፖርቹኒቲ የተገደበ ነው የሚሆነው። አውትሶርሲንግ ግን የትኛውም ዓለም ላይ ያለ ቻሌንጅ ኦፖርቹኒቲ የስራ እድል ማግኘት ይቻላል። ዓለም በምን አይነት ፕሮሰስ ነው የሚሰራው፣ በምን አይነት ቴክኖሎጂ፣ በምን አይነት ሁሉ የሚንቀሳቀሰው የሚለውን በቀላሉ ማየት ይቻላል። ልምድ መለዋወጥ ይቻላል ማለት ነው። ደግሞ የተሻለ ክፍያ በዚህኛው ማግኘት ይቻላል። ምክንያቱም በዓለም ደረጃ ካለው ስታንዳርድ ስለሆነ በሎካል ማርኬት ስላልሆነ የተሻለ ክፍያ ያው ከውጭ ምንዛሬ ጋር ተያይዞ የባንክ ብድር፣ የቤት የመኪና አይነት እድሎች ይመቻቻል፣ እድሎችን ይፈጥራል።
ምሳሌ ስራ ግንኙነቶችን የሚፈጥሩ 12 ገደማ ድርጅቶች የመሰረቱት የኢትዮጵያ አውትሶርሲንግ ማህበር በቅርብ የእንቅስቃሴ ዘመኑ ለኢትዮጵያን ወጣቶች ብሎም ለኢትዮጵያ ምጣኔ ሀብት አበረታች ውጤቶችን ማምጣት እንደቻለ የማህበሩ ጸሐፊ ታዲዮስ ጌታው ይናገራል።
በእኛ በ12ታችን መካከል 2-3000 ሰው ድረስ ሰራተኞች አሉ። ከዛ ደግሞ ኢንፎርማሊ የሆነ አሰራርም አለ በፍሪላንሰር ምናምን የሚባሉ በተለይ አን ሁሉ ሲደመር 50000 ሰው ያስተናግዳል ዘንድሮ ይሄ ሴክተር። በእኛ ባደረግነው ጥናት ነው አሶሲኤሽኑ ባደረገው ጥናት መሰረት ይሄን ያህል ብለን ነው የምንገምተው። ያ 2030 በፈረንጆች ለምሳሌ ወደ 1 ሚሊዮን ስራ መፍጠር የሚችል ሴክተር ነው። እንግዲህ እነዚህ ነገሮች ከተሳኩልን ዩኤስ ውስጥ ማጆሪቲ እዛ ነው ቢዝነሱ ያለው። ኢንዲያም ራሱ እንደ ድሮ እነሱ የሚሰሩት ስራ አሁን አስተላልፈው ወደ ተርድ ፓርቲ ይልኩታል። በጣም ብዙ የሚልኩት አሁን አፍሪካ ውስጥ ነው። እኛም ጋርም ከህንድ ይላካል። ወደ 80% ዩኤስ ይሆናል። ወደ 15% በላይ ዩሮፕ ይሆናል። ከ5% በታች ህንድ ይሆናል።
የውጭ ስራ አቅርቦት ዘርፍ ወይም አውትሶርሲንግ ለኢትዮጵያን ወጣቶች የስራ እድል መሻሻል ያለውን አቅም ደጋግሞ የሚያነሳው ታዲዮስ በአመታት ውስጥ የተጠናከሩ የሀገሪቱን መሰረተ ልማት ዝርጋታዎች በበጎ አንስቶ የሌሎች ሀገራት በረከት ለኢትዮጵያን ወጣቶችም ይዳረስ ዘንድ ግን መስተካከል የሚገባቸውን ጉዳዮች ይጠቁማል።
አሁን ቻሌንጅ ብለን የምናየው በፖሊሲ በኩል አንድ አሁን ክላይንት መጥቶ 200 ሰራተኞች ለዛሬ 2 ሳምንት አዘጋጁልን ቢለን የኦፊስ ቁሳቁሶች ለሚቀጠሩት ልጆች በፈለግነው ስፔሲፊኬሽን ወይም ኳሊቲ ብዙ ጊዜ ስለማናገኝ ኢምፖርት ነው ማድረግ ያለብን። ሶ ኢምፖርቴሽን ፕሮሰሱ በጣም ረጅም ነው። ነው ከባንክ ፍቃድ ከማውጣቱ ጀምሮ ለዚህ ባንኩ ፍቃድ ነገ ጠዋት ተሰጠን። ነገ ጠዋት እቃው ተገዝቶ በኢትዮጵያ ኤርላይንስ አዲስ አበባ ኤርፖርት ገዝቶ ከስተምስ ይዞት ከስተምስ ደግሞ በነጋቱ አይለቅልንም። በጣም ረጅም ፕሮሰስ አለው። 3 ሳምንት 4 ሳምንት 5 ሳምንት የሚፈጀውን ፕሮሰስ በአንድ ቀን ቢሆን ለምሳሌ 200 ሰው የዛሬ ሳምንት አዘጋጅልኝ ለሚለን ክላይንት አዎ ይችላል ብዬ ኢሚዲየትሊ ያደርጋሉ። አሁን ግን 2 ሳምንት ሲሉን አይ እሱን አንችልም እቃው እጃችን ላይ የለም ይሄ 6 ሳምንት ወይ 7 ሳምንት ያስፈልገናል ስንላቸው ወደ ሌላ ሀገር ይሄዳሉ።
ባለፉት 3 ዓመታት በውጭ ስራ አቅርቦት አሰራር የመጡ ስራዎችን ኢትዮጵያ ውስጥ ሆኖ ሲከውን የቆየው ናትናኤል ጌታውን በበኩሉ ዘርፉን የሚደግፉ ፖሊሲዎች እንዲወጡ ከማድረግና መሰረተ ልማቶችን ይበልጥኑ ከማዘመን ጎን ለጎን ኢትዮጵያ ወጣቶች በዓለም የስራ ገበያ ውስጥ ተፎካካሪ እንዲሆኑ የትምህርት ዘርፉንም ማጠናከር እንደሚገባ ይጠቁማል።
ሌላኛውና ዋነኛው የትምህርት ስርዓቱ የሚያወጣው የሚያመርተው የሰው ኃይል ብቃት ያለው መሆን መቻል አለበት። ምክንያቱም ይህ ገና አዳጊ ኢንዱስትሪ ስለሆነ ገና ኢሜጃችንን እየገነባን ስለሆነ ያለ ነው። ምንም አይነት ስህተት ሲፈጠር አሁን ላይ ባለነው ሰራተኞች የሚፈጠረው ስህተት የሀገሪቷን ስም በሙሉ ነው የሚያጠፋው። ለኢትዮጵያኖች ጋር መስራት ጥሩ ሰርቪስ አይገኝም፣ መጥፎ ፕሮዳክት ነው የሚገኘው፣ ኳሊቲውን ያልጠበቀ ነው የሚለው ነገር አንዴ ከተለመደ ከዚህ ያለን መልሶ ለማስተካከል ስለሚከብድ ሰራተኛውንም የብቃት ከትምህርት ቤት የሚወጡትን ብቃታቸውን የጠበቁ አድርጎ ማስወጣት ያስጠብቃል ማለት ነው። ሌሎች እንደ ታክሴሽን ላይ ስፔስ መስሪያ ቦታ ማመቻቸት የመሳሰሉትን እና ደግሞ ይሄ የንግድ ህጉ ላይም ብድር ማመቻቸትን ልክ እንደ ማኒፋክቸሪንግ ይሄ ካፒታል የሚጠይቅ አይደለም። በትንሽ ካፒታል ብዙ ገቢ ማምጣት የሚችል ነው። ማመቻቸት ቢቻል ያለ ኮላተራል ከዚህ በጣም ጥሩ ይሆናል።
የውጭ ስራ አቅርቦት ወይም አውትሶርሲንግ በአውሮፓውያኑ 1989 ዓ.ም የተጀመረ የስራ ባህል ነው። በተለይ ምዕራባውያን ተቋማት ወጪያቸውን ለመቀነስ በሌሎች ሀገራት ግዛቶች ውስጥ የሚገኙ ሰራተኞችን የሚመለምሉበትና በእውቅ ተቋራጭ የሚያሰሩበት መስክ ከአውሮፓውያኑ 1990ዎቹ ወዲህ ደግሞ ከፍተኛ እድገትን እያሳየ ነው። በአውሮፓውያኑ 2025 በመረጃ ቴክኖሎጂ ዘርፍ ብቻ ለውጭ ስራ አቅርቦት ገበያ የሚቀርበው እድል የገንዘብ ግምት $397 ቢሊዮን ይደርሳል ተብሎ ይጠበቃል። ለአብነት ግንኙነት በቴክኖሎጂ የሥራ ቅጥር ዘርፍ ስመጥር የሆነው የቀድሞ አፕቲዩድ የአሁኑ ኒው ኤራ ተቋም ይፋ እንዳደረገው ዩናይትድ ስቴትስ 300,000 ያክል የሥራ መደቦችን በየዓመቱ ከግዛቷ ውጪ በሚገኙ ሠራተኞች እንደምታሰራ ያስረዳል። በዚህ የሥራ ግንኙነት ውስጥ በመላው ዓለም ውስጥ ለሥራ የበቁ ሰዎችን ቁጥር በ10 ሚሊዮኖች ገምተው የሚያስቀምጡ ተቋማትም አሉ። በየዓመቱ እያደገ ከሚገኘው ዘርፍ ኢትዮጵያን ወጣቶች ተቋዳሹ ነው ከሳሳቢው የሥራ አጥነት ችግር ቀስ በቀስ ይላቀቁ ዘንድ ዘርፉ ሊደገፍ እንደሚገባ ለዚህ ዘገባ ያነጋገርናቸው ወጣቶችና ባለሙያዎች አጽንኦት ሰጥተዋል።
ካፒና ቬይ ይቀጥላል። በኢትዮጵያ ትልቁ የባቢሌ ዞኖች መጠለያ ለኢንቨስተሮች ተቆርሶ የተሰጠው መሬት ቢመለስም አሁንም የቀጠለው ህገወጥ ሰፈራ ህልውናውን ለስጋት እንደዳረገው የመጠለያ ጣቢያው ኃላፊዎች ተናግረዋል። ስምኝሽ የቆየ በጉዳዩ ላይ ያሰናዳችው ዘገባ ይቀጥላል።
በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 አመታት በላይ ያስቆጠረውና በምስራቅ አፍሪካ ብቻኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳትና ከ222 በላይ የአዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ተቆርሶ ለእርሻ ኢንቨስትመንት ኩባንያ የተሰጠው ከአንድ አመት በፊት ነበር። ኩባንያው በመንግስት በተፈቀደለት 200 ሄክታር የሚጠጋ የመጠለያው ክፍል ዶዘር አስከትሎ በመግባት ለአንድ አመት ደኑን የመነጠረና ከግማሽ ምዕት አመት በላይ ያስቆጠሩ ዛፎችን የቆረጠ ሲሆን ዘር ባይዘራበትም ቦታው በትራክተር መታረሱን በኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የብሔራዊ ፓርኮች አስተዳደር መሪ ስራ አስኪያጅ የሆኑት ዶክተር አዳነ ጸጋዬ ነግረውናል።
ኢንቨስተሮቹ ገብተው ስራ የጀመሩበት ሁኔታ ነው የነበረው። ቦታው ደግሞ የዝሆኖች መኖሪያ ነው። ከዛም አልፎ ተርፎ ዝሆኖች መጥተው ውሃ የሚጠጡበት ወደ የረር ወንዝ ሄደው ውሃ የሚጠጡበት ቦታ ስለነበረ በአጠቃላይ መጠለያው ላይ ትልቅ ተጽዕኖ የነበረው ነው። ከዛም ባለፈ ደግሞ በከፊል በረሃማ ነው ያ አካባቢ። እነዛ አካባቢ የሚበቅሉ እጽዋቶች በጣም በረጅም አመታት የሚደርሱ ናቸው። በቀላሉ ተክለሽ እንደዚህ ሪሃብሊቴት ልታደርጊ የምትችው ቦታ አይደለም እና ከዚህ አንጻር አካባቢውንም ወደ በረሃማነትም ከመለወጥ ጭምር ተጽዕኖ የነበረው ስለሆነ በአካባቢ ሰዎችም ላይ ከዚህ አንጻር ነው ብዙ ጥረቶች ነው ሲደረጉ የነበሩት የኢንቨስትመንት ከዛ አካባቢ እንዲወጣ።
በምስራቅ ሐረርጌ ዞን የሚገኘው የዝሆኖቹ መጠለያ ክፍል ለግብርና ኢንቨስተሮች መሰጠቱ በዱር እንስሳት ጥበቃ ባለስልጣንና የምስራቅ ሐረርጌ ዞን አስተዳደር መካከል ከፍተኛ አለመግባባት ፈጥሮ የነበረ ሲሆን የተፈጥሮ ሀብት ተቆርቋሪዎችና ምሁራን ለጠቅላይ ሚኒስትር አብይ አህመድ ደብዳቤ በመጻፍ ጣልቃ እንዲገቡ ጠይቀዋቸው ነበር። ከብዙ ጭቅጭቅ በኋላም ለኢንቨስተሮች የተሰጠው መሬት ለመጠለያው እንዲመለስ መወሰኑን ዶክተር አዳነ ያስረዳሉ።
ሲደረጉ የነበሩ ጥረቶች ፍሬ አፍርተው በክቡር ጠቅላይ ሚኒስትሩም በተሰጠው አቅጣጫ የኦሮሚያ ብሔራዊ ክልላዊ መንግስት የስራ ኃላፊዎች ከፍተኛ ጥረት አድርገው ችግሩ እንዲፈታ እንዲቀረፍ አድርገዋል። በዚህም ሂደት ውስጥ ደግሞ የምስራቅ ሐረርጌ ዞን አመራሮችም ጉልህ ተሳትፎ ነው የነበራቸው።
የግብርና ኢንቨስተር ተቋሙ ከመጠለያው እንዲወጣ ይወሰን እንጂ በስፍራው በቆየባቸው ግዚያት ያካሄደው የደን ምንጣሮ ያስከተለው ውድመት ከፍተኛ መሆኑንና የበርካታ ዱር እንስሳትን ህይወትና ስነ ምህዳርን አደጋ ላይ የጣለ መሆኑን ዶክተር አዳነ ያስረዳሉ።
በዋናነት ችግር ሆኖ የነበረው ይህንን ለማረስ የገቡ ማሽኖች ድምፅ አላቸው። እንደገና ቀደም እንደነገርኩሽ ወደ የረር ወንዝም መተላለፊያ ስለነበረ ዝሆኖች ስለተረበሹ ወደ ሰዎች የመኖሪያ አካባቢ እየሄዱ በሰዎችና በዝሆኖች መካከል የነበረ ግጭት ነበረ። ይሄ በሰውና በዱር እንስሳ መካከል የሚፈጠር ግጭት፣ በዚህም ሳቢያ የተወሰኑ ዝሆኖች የተገደሉበት በህገወጥ እንደዚሁም ደግሞ የሰው ህይወትም የጠፋበት ሁኔታ ነው የነበረው። ይሄ ኢንቨስትመንት ከቆመ በኋላ ግን የማሽኑም ድምፅ ከቀረ በኋላ ዝሆኖቹ ተፈጥሯዊ ወደ ሆነው ከዚህ ቀደም ውሃ ይጠጡ ወደ ነበረበት ቦታ እየሄዱ የሚፈልጉትን ነገር ስለሚያገኙ ከአሁኑም ቢሆን ችግሩ ቀዝቀዝ እያለ ያለበት ሁኔታ ነው ያለው።
በኦሮሚያና በሶማሌ ክልሎች መካከል የሚገኘውና በኦሮሚያ የምስራቅ ሀደርጌ ዞን በሶማሌ ደግሞ የፋይዳና የረር ዞኖች የሚያዋስኑት የባቢሌ መጠለያ በተለይ ከ2008 ዓ.ም ጀምሮ በክልሎቹ በተፈጠረው የፖለቲካ ለመረጋጋት ምክንያት ግለሰቦች እየተደራጁ በመጠለያ ውስጥ በህገወጥ መንገድ የሰፈሩ ሲሆን በአሁን ወቅት 75% የመጠለያውን ክፍል መሸፈናቸውን የመጠለያው ኃላፊ አቶ ባንኪ ቡዳሞ ይገልጻሉ።
በዋናነት የባቢሌ ዞኖች መጠለያን አሁን ከባድ ችግር ውስጥ የጣለው ህገወጥ ሰፈራ ነው። መጠለያው በሶማሌ ክልልና በኦሮሚያ ክልል መካከል ስለሚገኝ በዛም በኩል በኦሮሚያም በኩል በሁለቱም እንደ ፉክክር አይነት ነው። በብዛት ሰዎች እየገቡ ስለሆነ አሁን እጅግ በጣም የሚከብድና በጣም የሚያስፈራ ነው አሁን ያለው ሁኔታ። ስለዚህ በጣም ከባድ ትኩረትና ከባድ ግብርት የሚፈልግ ጉዳይ ነው አሁን የህገወጥ ሰፈሩ። ይዛታቸው ይሄ ነው ብሎ አሁን ለማገመት ያስቸግራል። ቀን ወደ ቀን በጣም እየጨመረ የሄደ በመሆኑና ከቁጥጥር ውጭ በሚሆን ደረጃ እየሄደ ስለሆነ ይሄ በጣም አሳሳቢ ጉዳይ ነው።
የባቢሌ ዝሆኖች መጠለያ ሲመሰረት ከ600 በላይ ዝሆኖች የነበሩ ሲሆን አሁን 300 ብቻ ቀርተዋል። ከ6980 ስኩዌር ኪሎ ሜትር በላይ ይሸፍን የነበረው መጠለያም በህገወጥ ሰፈራው ምክንያት አብዛኛውን ክፍሉን እያጣ ይገኛል። የዱር እንስሳቶቹም መሄጃ ስለሚያጡ የአካባቢው ነዋሪዎች ላይ ጉዳት ያደርሳሉ።
አሁን ዝሆኖች ከምኖሩበት አካባቢ ለቆ ቀጥታ ወደ ህብረተሰቡ ተቀላቅሎ ሰዎችን እየገደሉም እያቆሰሉ ከሰዎች ጋር ከፍተኛ ጦርነት ከፍቶ ነው እየኖሩ ያሉት። ከዚህ የዚህ ውጤት አሁን በዚህ አመት ብቻ እስካሁን በ2016-13 ሰዎች ህይወታቸውን አጥተዋል። በዚሁን ማለት ነው 6 ዝሆኖች ተገለዋል። ይህ ማለት በጣም ከባድ ጦርነት ነው በሰዎችና በዝሆኖች መካከል የተጀመረው።
በመጠለያው እጅግ እየተባባሰ የመጣውን ይህን ህገወጥ ሰፈራ ለማስቆም የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከሶማሌና ኦሮሚያ ክልል ባለስልጣናት ጋር በመተባበር በ2013 ዓ.ም ወደ 780 አባወራዎችን ወደ ኦሮሚያ፣ 75 አባወራዎችን ደግሞ ወደ ሶማሌ ክልል እንዲመለሱ ማድረግ ችሎ ነበር። ሆኖም የስራ ተጠናክሮ ባለመቀጠሉና በመሃል ኢንቨስትመንት ተቋሙ በመግባቱ ህገወጥ ሰፈራውን እንዳባባሰው ዶክተር አዳነ አስረድተውናል።
መጠለያውም ህጋዊ የሆነ የራሱ ድንበር አለው፣ የራሱ ክልል አለው። እዛ ውስጥ ሌላ በህጋዊ መንገድ የተሰጠ ኢንቨስትመንት ሁለት የሚጣረስ ነገር ስለሆነ ከህገወጥ ሰፈራው የተለየ ትርጉም ስላለው ነው በብዛት የሰማሽውን አይነት ድምፅ ስናሰማ የቆየ ነው። አሁን ግን በህገወጥ መንገድ የሰፈሩትን ሰዎች ያን የተጀመረውን ስራ በማስቀጠል ከኦሮሚያ ብሔራዊ ክልላዊ መንግስትና ከሶማሌ መንግስት ጋር በመሆን በጋራ ችግሩን ለመቅረፍ ስራዎች እየተሰሩ ነው ያሉት። በቅርቡ ደግሞ ወደዛ ስራ የሚገባበትና የባቢሌ ዞኖች መጠለያ ከህገወጥ ሰፋሪዎችም ነጻ የሚሆንበትን ስራ ለመስራት የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ሰፊ ዝግጅት አድርጓል። ስራም እየሰራ ነው ያለው።
አሁንም ግን በሺዎች የሚቆጠሩ አባወራዎች በመጠለያው መኖራቸውን ቀጥለዋል። ይህ ሁኔታ ለከፍተኛ የተፈጥሮ ሀብት መመናመን እንደሚዳርግ የሚገልጹት አቶ ባንኪ አሁንም የክልሎቹን ትብብር እንደሚፈልግ ያስረዳሉ።
መጠለያው የማይከበር ከሆነ፣ ዳር ግንባሩ የማይከበር ከሆነ፣ ቤቱ የማይከበር ከሆነ ምንም ዋስትና የለውም። አሁን ሁለቱ ክልሎች በዋናነት ፕሬዚዳንቶች ይህንን ሪሶርስ እንዳይጠፋ ትኩረት ያደርጉበት በጣም ቀላል እና ሰዎችንም የማውጣት ስራ በቁጠኝነት ቢካሄድበት ሰዎች ከሌላ አካባቢ የመጡ ስለሆነ ሌላ አካባቢ የራሳቸው የሆነ ሀብት አላቸው፣ የራሳቸው መምሪያ ስላላቸው ቀላል ነው እና ይህ ትኩረት ይፈልጋል። እናንተ የምትሆኑ ድምፅ እንዲትሆን ጠይቃለሁ።
ይህን ለሰው ልጆች ህልውና መሰረት የሆነውንና ከፍተኛ የተፈጥሮ ሀብት የያዘውን የባቢሌ ዝሆኖች መጠለያ ለማዳን የኦሮሚያና የሶማሌ ክልሎችን ባለስልጣናት ቀና ርብርብ እንደሚጠይቅ የሚናገሩት ባለሙያዎች በአጭር ጊዜ ውስጥ እርምጃ ተወስዶ የሰፈሩት ነዋሪዎች ካልተነሱ መጠለያው በቅርቡ ታሪክ ሊሆን እንደሚችል አስጠንቅቀዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በቡርኪና ፋሶ አንድ ወጣቶች ተነሳሽነት ቡድን በረመዳን ወቅት በፋሲካ ወቅት በሙስሊምና በክርስቲያኖች መካከል ሰላምና አንድነትን በመስበክ ላይ ይገኛል። ወደ ዘገባው እናልፋለን።
አመሻሽ ሊሆን ከ12 ሰዓት ጥቂት ደቂቃዎች አልፈውታል ኢማኑ የዕለቱ የሙስሊም ጾም ማብቃቱን ይፋ አደረጉ። በስፍራው ሙስሊሞች፣ ካቶሊኮች፣ ፕሮቴስታንቶችና ባህላዊ መሪዎች የኢፍጣር ስነ ስርዓት ለማክበር ከተዘጋጀው ራት ለመቋደስ ተቀላቅለዋል። በረመዳን ወቅት ጸሃይ ወጣ እስክትጠልቅ በየቀኑ ወሩን ሙሉ የሚጾሙ የሙስሊም ማህበረሰብ አባላት አንድ ላይ ለማምጣት ዝግጅቱን ያሰናዱት የወጣቶች ተነሳሽነት ቡድን አባላት ናቸው። ይህ ወቅት ክርስቶስ መከራ የተቀበለበትና በመጨረሻም ሞቶ እስከተነሳበት ድረስ ያለው ወቅት መሆኑን የሚያስቡ ብዙ ክርስቲያኖችም ለ40 ቀን የሚጾሙበት ወቅት ነው። በዚህ ወቅት ሙስሊሞችና ክርስቲያኖችን በማሰባሰብ የጋራ ዝግጅቱን ያዘጋጀው የወጣቶቹ ተነሳሽነት ቡድን ጥረት ማህበረሰቡ በዚህ ወቅት በመካከሉ ያሉትን ሁሉንም ሃይማኖታዊ መሰናክሎች ወደ ጎን ያደርጋል። በመሆኑም አንዱ የሌሎቹን እምነት በማክበር ያንድን ሌላ ሰው እምነት የመለማመድ ጽንሰ ሐሳብ ያስተዋውቃል። ሙስሊሙ አብዱል ቃድርና ኒኮል ይህን ተነሳሽነት በደስታ ይቀበላሉ። አብዱል ቃድር እንዲህ ይላሉ።
I decided to come to this collective event because it's very interesting.
ወደዚህ የጋራ ዝግጅት ለመምጣት ወሰንኩ ምክንያቱም በጣም አስደሳች ነው። ክርስቲያኖች፣ ሙስሊሞች ሁላችንም አንድ ነን። ስለ ሃይማኖት ከመናገራችን በፊት አብሮ መኖር መደገፍ አለብን።
የካቶሊክ ክርስቲያን ኒኮል ካልሞጎ ይህን ያስተጋባሉ።
Incredible initiative.
It's a great initiative. I'm really pleased.
በጣም ጥሩ ተነሳሽነት ነው። በጣም ተደስቻለሁ። ይህን ስሳተፍ የመጀመሪያዬ ነው። ግን በእርግጥም መደረግ የነበረበት ነገር ነው።
የፕሮቴስታንቱ ክርስቲያን አሞስ ዞንግናባ እንዲህ አይነቱ ዝግጅት ብዙ ሆኖ ማየት እንደሚፈልጉ ይናገራሉ።
We know that there are several religious
እዚህ ብዙ ሃይማኖታዊ ቤተ እምነቶች እንዳሉ እናውቃለን። እናም ፍጹም ተስማምተው ይኖራሉ። ለቡርኪናቢዎች አንድ ላይ መኖር አስፈላጊ ነው። እንደዚህ አይነት ተነሳሽነቶችን ማድረግ ያስፈልጋል።
መሐመድ ኦዩ ድራጎ የቡርኪና ህዝብ የሃይማኖት ልዩነት ቢኖረውም በሰላም አብሮ መኖር እንደሚችል ያምናል ሲሉ ይናገራሉ።
Religious every month you retrieve with
the
lad.
The idea is really to get together beyond our differences, our religious affiliation and say we are
መሰረታ ሐሳቡ በርግጥ ከልዩነታችን ከሃይማኖታችን ባሻገር አንድ ላይ መሰባሰብ መቻል ነው። ቡርኪና ቤነን ለማለት ነው። ቡርኪና ሀገራችን ነች። ቤተሰብ ነን። አብረን እንቆይ። እጅ ልጅ ተያይዘን የሃይማኖት ሰው ከመሆናችን በፊት ቡርኪና ቤነን ሀገራችን ናት። ያዘለችን ሀገር ናት።
በዚህ የጋራ ኢፍጣር ላይ ቢያንስ 1000 ሰዎች ተካፍለዋል። ከተጀመረ ሁለተኛ ዓመት የሆነው ይህ ዝግጅት በሚቀጥሉት ዓመታትም እንደሚቀጥል አዘጋጆቹ ተናግረዋል።
ቀጣዩ ዘገባ ስፖርት ነው። ኬኔዲ አባተ።
የ2024 የዓለም አትሌቲክስ ሀገር አቋራጭ ሻምፒዮና በሰርቢያ ቤልግሬድ ቅዳሜ መጋቢት 21 ቀን 2016 ዓ.ም ተካሂዷል። በወንዶችና በሴቶች ከ20 ዓመት በታችና አዋቂ እንዲሁም በድብልቅ ሪሌ 5 ውድድሮች ተካሂደው የቡድን ውጤትን ጨምሮ በ9 ዘርፍ የሜዳሊያ ሽልማት ተበርክቷል። በሴቶች ከ20 ዓመት በታች የ6 ኪሎ ሜትር ሀገር አቋራጭ ውድድር አትሌት ማርታ አለማየሁ፣ አሳየች አይቼውና ሮቤ ዲዳ በቅደም ተከተል ከአንደኛ እስከ ሶስተኛ በመውጣት ሶስቱንም ሜዳሊያዎች የኢትዮጵያ አድርገዋል። በዚህ ውድድር ኢትዮጵያ የቡድን አሸናፊም በመሆን የወርቅ ሜዳሊያ ተሸላሚ ሆናለች። በአጠቃላይ 2 ወርቅ፣ 6 ብርና 2 ነሐስ በድምሩ 10 ሜዳሊያ በማግኘት ኢትዮጵያ በአገር አቋራጭ ውድድሩ ሁለተኛ ደረጃን ይዛ አጠናቀቀች። የኢትዮጵያ ዋና ተቀናቃኝ ኬንያ 6 የወርቅ ሜዳሊያዎችን ጨምሮ በአጠቃላይ 11 ሜዳሊያ በማግኘት የውድድሩ አሸናፊ ስትሆን 1 የወርቅ ሜዳሊያን ጨምሮ 5 ሜዳሊያ በማግኘት ሌላኛዋ ምስራቅ አፍሪካዊ አገር ኡጋንዳ ሶስተኛ ወጣለች። በውድድሩ ከተሳተፉ 51 ሀገራት ውስጥ 4ቱ ብቻ የሜዳሊያ ሰንጠረዥ ውስጥ ሲገቡ በድብልቅ ሪሌ ከሶስቱ የአፍሪካ ሀገራት ውጪ የሆነውን 1 የነሐስ ሜዳሊያ ብሪታንያ አሸንፋለች። በትውልድ ስፍራው አርባ ምንጭ ከተማ ባለፈው ሳምንት ህይወቱን ባጣው ተጫዋች አለልኝ አዘነ ጉዳይ ላይ ምርመራ መጀመሩን የከተማው ፖሊስ ለአሜሪካ ድምጽ ገልጿል። የአርባ ምንጭ ከተማ ፖሊስ አዛዥ ኢንስፔክተር አብርሃም ቡሄ ለተጫዋቹ ሞት መንስኤ የሆኑ ጉዳዮችን በተመለከተ ከህብረተሰቡ ጥቆማ በመነሳት ምርመራ እየተካሄደ መሆኑንና በቁጥጥር ስር የዋሉ ሰዎችን መኖራቸውን ተናግረዋል።
ስጋቶች ተጣሪዎች ላሉ መንሻ የሆኑ ልጅ ራሱን እንዳጠፋ መንሻ የሆኑ የሚያማርሩ ነገሮች እንዳሉ ህብረተሰቡ በሚደርሰን ጥቆማ ያለማንም አሉታ አቅራቢነት ምርመራው ተጀምሯል። ገና ጅምር ላይ ነው ያለነው። ቤተሰብ ነው አሁን ለጊዜው ቁጥጥር ስር ያለው። ሁለት እህቶችና አንድ ወንድም ለጊዜው ቁጥጥር ስር ውሎ ሌሎች ሊገቡ የሚችሉ ይኖራል። ሊገቡትም ሊወጡ የሚችሉ ይኖራል። አሁን የተወሰነ ፋንዲንግ ባልተገኘበት የሆነ ነገር እንዲህ አይነት ጥፋት አግኝተናል ብለን መረጃ መስጠት የሚያስችለን ነገር የለም። ስለዚህ ትንሽ እንገስቦ
የኢትዮጵያ ብሔራዊ ቡድንና የባህር ዳር ከተማ ተጫዋች የነበረው አለልኝ አዘነ ባለፈው ሳምንት ማክሰኞ መጋቢት 17 ለሊት ላይ ነበር ድንገተኛ ህልፈተ ህይወቱ የተሰማው። በቅርቡ ትዳር የመሰረተው አለልኝ በኢትዮጵያ እግር ኳስ ምርጥ አቋማቸውን ያሳዩ ከሚገኙ ተጫዋቾች መካከል ነበር። የ26 አመቱ የአማካይ ክፍል ተጫዋች ላለፉት 2 አመታት በባህር ዳር ከተማ ድንቅ ብቃቱን ሲያሳይ እንደነበረም የሚታወቅ ነው። የተጫዋቹ ድንገተኛ የህልፈት ዜና ብዙዎችን ደነገጠና ያሳዘነ ሆኖ አልፏል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በባህር ዳርና ወልቂጤ ከተማ መካከል ባለፈው ቅዳሜ ይደረግ የነበረው የኢትዮጵያ ፕሪሚየር ሊግ ጨዋታ ባለልኝ ያዘነ ህልፈት ምክንያት ላልተወሰነ ጊዜ እንዲራዘም አድርጓል። የስፔን ከፍተኛ ፍርድ ቤት አቃቢ ህግ የቀድሞው የአገሪቱ እግር ኳስ ፌዴሬሽን ኃላፊ ሉዊስ ሩቢያሌስ የጄኒ ኤርሞሶን ከንፈር ያለፈቃዷ በመሳሙ በሁለት አመት ከስድስት ወር እስራት እንዲቀጣ ጠይቋል። አቃቢ ህግ ማርታ ድራንቴዝ የ46 አመቱ ሩቢያሌስ የብሔራዊ ቡድኑን ተጫዋች ባለፈው አመት በመሳም ጾታዊ ጥቃት በመፈጸሙ አንድ አመት፣ ድርጊቱን በአስገዳጅነት በመፈጸሙ ደግሞ የ18 ወራት እስራት እንዲፈረድበት መጠየቃቸውን ሮይተርስ ባለፈው ሳምንት ምንት አየሁት ካለው የፍርድ ቤት ሰነድ ማረጋገጡን ዘግቧል። በተጨማሪም ለተጫዋቿ 50000 ዩሮ ቅጣት እንዲከፍል ተጠይቋል። ድርጊቱ የተፈጸመው ባለፈው አመት ነሐሴ ወር ላይ ስፔን እንግሊዝን አሸንፋ የዋንጫና ሜዳሊያ አሰጣጥ ስነ ስርዓቱን ዓለም በቴሌቪዥን የቀጥታ ስርጭት እየተከታተለ ባለበት ወቅት ነበር። በስፔን የሴቶች ቡድን የመጀመሪያ የዓለም ዋንጫ ድል ላይ ጥላ አጥልቶ ያለፈው ይክስተት ከፍተኛ ቁጣን ማስነሳቱና FIFA በሩቢያሌስ ላይ ሶስት አመታት እገዳ መጣሉ ይታወቃል። ሩቢያሌስ ተጫዋቿን የሳመው በስምምነት እንደሆነ ቢገልጽም ሄርሞሶና የቡድን አጋሮቿ በበኩላቸው ድርጊቱ አስገዳጅ እንደሆነ በወቅቱ ተናግረዋል። በስፔን ህግ ያለ ስምምነት የሚፈጸም መሳም እንደ ወሲባዊ ጥቃት የሚቆጠር ሲሆን ቅጣቱ ከሁለት አመት የማይበልጥ ከሆነ ግን ሳይፈጸም እንዲቆይ ዳኞች የመወሰን ስልጣን አላቸው። ትራንት በተካሄደው የማያሚ ኦፕን የፍጻሜ ጨዋታ ጣሊያናዊው ጃኒክ ሲነር የቡልጋሪያውን ግሪጎሪ ዲሚትሮቭን በመርታት ዋንጫውን አንስቷል። ከዚህ ቀደም በ2021 እና 2023 የማያሚ ኦፕን ለፍጻሜ ደርሶ የተሸነፈው ሲነር ቡልጋሪያዊውን 6-3 እና 6-1 በማሸነፍ የመጀመሪያ የማያሚ ኦፕን ክብርን ተቀዳጅቷል። በማያሚ ለፍጻሜ ሲደርስ ይህ ሶስተኛ ጊዜ ነው። እናም በዚህኛው እድለኛ እንደምሆን አስቤ ነበር። ሳክቶሊን ትልቁን ዋንጫ መጨበጥ በመቻሌ በጣም ደስተኛ ነኝ ሲል ሲነር አስተያየት መስጠቱን አሶሺየትድ ፕሬስ ዘግቧል። ዘንድሮ የአውስትራሊያ ኦፕንንም ማሸነፍ የቻለው የ22 አመቱ ሲነር የሶስተኝነት ደረጃውን በአንድ አሻሽሎ የዓለም ቁጥር 2 የሜዳ ቴኒስ ተጫዋች መሆንም ችሏል። ይህ ደረጃ ለእርሱም ይሁን ለሀገሩ ጣሊያን እስካሁን ያስመዘገቡት ትልቁ ደረጃ ነው። በሴቶች የማያሚ ኦፕን ፍጻሜ ደግሞ አሜሪካዊቷ ዳንኤል ኮሊንስ ሻምፒዮን ሆና ለች። ኮሊንስ ካዛክስታናዊቷን ኤሌና ሪባኪና 7-5 እና 6-3 በመርታት ነው ዋንጫውን ያነሳቸው። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጭ ተመልካቾቻችን እኛም ለምሽት ያዝናቸው መሰናዶች እዚህ ላይ አጠናቀናል። ኤደን ገረመው መሰናዶውን በመምራት፣ ንጉስ ታምሬ ደግሞ ስርጭቱን ከስቱዲዮ በማቀናበር አብረናችሁ ነበርን። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። በነገው ምሽት እንገናኝ። ጤና ይስጥልን።